ብዙ ፈተናዎች ያሉባት ሀገር ጎዳና የኑሮ ትግሎችና የጋዜጠኝነት ሚና የውይይቱ ርዕስ ነው። በተለይም በኮቪድ-19 በኢትዮጵያ ይዞታ ላይ ያተኩራል። የውይይቱ ተሳታፊዎች የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህር ሙክሪያ መካሻ፣ ወአዲስ አበባ የተሰኘው የሸገር ሬዲዮ ፕሮግራምና በዚሁ ርዕስ የሚታተመው ወርሃዊ መጽሔት ዋና አዘጋጁ ንብዩ ግርማና የአሜሪካ ድምጿ ትንሳ በላቸው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በእሁዱ የራዲዮ መጽሔት የመጀመሪያ ክፍል ዝግጅቱ እልባት ካደረገበት ይጀምራል።
ቀደም ባለው ውይይታችን የዳሰስናቸው ጭብጦች በርካታ ናቸው። ኮቪድ-19 በኢትዮጵያ ያለውን ይዞታ፣ ግጭቶችና ሰላም፣ በእነኚህ ውስጥ የመገናኛ ብዙሃኑ ሚና ምንድን ነው፣ የማህበራዊ ሚዲያውንም ተጽዕኖ አሉታዊውንም አዎንታዊውንም ጨምሮ በርከት ያሉ ጉዳዮችን ተመልክተናል። እንግዲህ ለመፍትሄው የችግሩን መንስኤ በግልጽ ለይቶ ማውጣት ይጠይቃልና ቁጥራቸው ከበዙት ኢትዮጵያ አሁን ካለችበት ሁኔታ አንጻር የሚታዩ ችግሮች ውስጥ ዋና ዋና ናቸው የሚሰኙትን እንለይና ለመሆኑ የችግሮቹ መንስኤ በቅጡ ይታወቃል? ከሆነስ እንደ ሀገር መፍትሄ ለማግኘት አንድ ሁለት ተብለው የሚቆጠሩ ይህንን መፍትሄ ለማምጣት ለሚደረግ ጥረት መንገድ አለ ወይ? እንዲሁ በግብታዊነት ከሚወሰዱ እርምጃዎች ባሻገር ወኪያ አሁንም አንተ ላስቀድም።
አሉላ፣ እኔ እንደሚመስለኝ በተለይ የኮሙኒኬሽን ችግሮችን በትክክል የተገነዘብን አይመስለኝም። እኛ ያለንበት ሁኔታ አሁን እጅግ በጣም አስቸጋሪ ነው። ባለፉት 5 ዓመታት እቺ ሀገር ትልቅ መከራ ውስጥ ነው የነበረችው። እንደውም ህዝቡ የተሻለ ህዝብ በመሆኑ የተከረ ህዝብ በመሆኑ እንጂ እርስ በርስ የምንበላላ ህዝቦች ነበር የምንሆነው። እና ብዙ ምሳሌዎችን ላነሳልህ እችላለሁ። ኢትዮጵያ እኮ አሜሪካ አይደለችም። በፕሬስ ሴክሬታሪ ብቻ አቋቁመ የምትሰራው ሀገር አይደለም። እና ይሄ ችግር አለ። ሁለተኛ ይሄ ቨርቲካል እና ሆሪዞንታል ኮሙኒኬሽኑ ስለፈረሰ አሁን የፌደራል ሚዲያው የምትለው በመንግስት እጅ ያለው፣ እንደገና ደግሞ የክልል መንግስት የምትለው በመንግስት እጅ ያሉ ሚዲያዎች እንኳን እርስ በርስ እኮ የሚናበቡ አይደሉም። እነዚህ እንኳን የጋራ ፕሮግራም እየተለዋወጡ ለጋራ የሚሰሩ ተቋማት እየሆኑ አይደሉም። ይሄን መለወጥ መቻል አለብን። ይሄን ካልለወጥን እኔ በጣም ችግር ውስጥ እንደምንገባ ነው የሚታየኝ። እና እንደዚህ አይነት በጣም ውስብስብ የሆኑ ችግሮች ግን ደግሞ ሲስተም ለማስያዝ ይሄን በጣም ቀላል የሆነ ነገር ነው። ለዚህ ነው ሰው ወደ ፈጠራ ወሬ የሚሄደው። መረጃ ካላገኘ ምንድነው የምታደርገው? የግድ ነው ወደ ፈጠራ ወሬ ትሄዳለህ። እንደገና ገንቢ የሆነ አስተሳሰብ ሊፈጠር አይችልም። ፖዚቲቭ አስተሳሰብም የሚረጭ ተቋም እኮ አልፈጠርንም። ይሄን ማድረግ አልቻልንም። ስለዚህ እዚህ ላይ በጣም መስራት ይኖርብናል ብዬ ነው የማስበው።
መልካም ነብዩ፣ ወደ አንተ ልምጣ። ይሄንን ተመሳሳይ ጥያቄ ሙክሪያ፣ ለዚህ ችግር መንስኤ ናቸው የተባሉ በጣም በርካታ ነገሮችን አንስቷል። እነኚህን በቅጡ አደራጅቶ መልካት ይዞ ተጨባጭ የሚለውን ምናልባት ይገልጸው ከሆነ አሁን በተባበረ መንገድ የምናያቸው አሉ እንደ መፍትሄ ከተለያዩ ክፍሎች የሚሰሙ ነገር ግን እነኚህን ለማድረግ 1 2 3 እነኚህን እርምጃዎች እንወስዳለን ብሎ ኃላፊነት ያለው በጊዜና በቦታ የሚሰራ ህዝብንም የሚያሳትፍ ከሆነ ህዝብ በምን ሊሳተፍ እንደሚችል እንኳን ማወቅ አለበት። ተደጋግሞ የተነገረው የተዛባ ዜና የሚያመጣውን ችግር ካወቅን አንዱ ችግር ነፃ መረጃ በቀጥታ መቅረብ መቻል ነው። ሌሎች ፍላጎቶች የሚያሳድሯቸው ተጽዕኖች ከዛ ውጪ ናቸው። ምን በተጨባጭ ሊደረግ ይችላል? እናንተ እስከምታዩ ድረስ በተለይ ደግሞ የመገናኛ ብዙሃኑን ድርሻ በተመለከተ
ቅድም የኮቪዱን ነገር ስናነሳ ከልፈኝነትን አንስተን ነበረ። ምናልባት ለዛ ችግር ምክንያት የሆኑ ብዙ ጉዳዮችን ማንሳት ይቻላል። ኮቪድ ከመጣ በኋላ ብዙ ኮምፕሌክስ የሆኑ መልቲፕል የሆኑ ችግሮች ናቸው አገራችን ላይ የተከሰቱት። ልክ አንድ የባሰ ችግር ሲመጣ የነበረውን ችግር ችላ ብሎ ጥሎ የሚሄድን ነገር ነው ያለው እና የዚህ ግጭት ሌላው ነገር ማህበረሰቡ የመዘናጋት ጉዳይ ከሌላው ችግር ጋር ተያይዞ የመጣ ይመስለኛል። ሚዲያውን ካየን የዚህ የመረጃ ፍሰቱ ከመንግስት በኩል ያለው የኮሙኒኬሽን መንገድ እና ስርዓት መኩሪያ እንዳለ ሆኖ ምናልባት በሚዲያው በኩል ያለውን ችግር ብቻውን ካነሳን ሜንስትሪም ሚዲያው ለሶሻል ሚዲያ እጅ የሰጠ ይመስለኛል። አንድ ትልቅ ችግር የሆነው የሀገር ለምሳሌ ብቻ ያሉ ሜንስትሪም ሚዲያዎች ለሶሻል ሚዲያው ብዙዎቹ እጅ አልሰጡም ብዬ አስባለሁ። በዛኛው ሜዳ ሄደው አፈር ሀንድ ወስደዋል። ለሶሻል ሚዲያው ሰጥተው በራሳቸው መንገድ የቀጠሉበት ሁኔታ እናያለን። እኛ ሀገር ግን ሶሻል ሚዲያ በጣም እየሰፋ ሲመጣ በዛው መጠን ሜንስትሪም ሚዲያ ሶሻል ሚዲያውን መጠቀም አልቻለም። አንዱ ትልቅ ችግር ይሄ ይመስለኛል። እንደዛ አይነት ፖሲቢሊቲ ሜንስትሪም ሚዲያው መጠቀም ቢችል ኖሮ መረጃን ከሜንስትሪም ሚዲያ ይወስድ ማህበረሰቡ። ስለዚህ እዚህ ጋር ስለማያገኝ ሶሻል ሚዲያው ላይ ከዛ ይሄ እንግዲህ ቅድም ያለው የፌክ ኒውስ ሌሎች ነገሮችም በዚህ ሌቭል አገርን እስከማስተላለፍ የተደረሰበት ሁኔታ ከዛ ጋር የተያዘ ነው። ግን ሚዲያው ለምን እንደዛ ሆነ ብለን ካሰብን ደግሞ ብዙ ነገሮች ማንሳት ይቻላል። ለምሳሌ ፕሮፌሽናል ካፓሲቲ አንደኛው ነው። ጋዜጠኞቻችን ምን ያህል አቅም አለን ብለን ካሰብ ብዙ ነገሮች ማንሳት ይቻላል። በአብዛኛዎቹ ላይ ነው የምናተኩረው እና ከእውቀት ጋር የተገናኙ ነገሮች ላይ ብዙ ፎከስ አናገር። አሁን በዚህ በአባይና በቦርደር ጉዳይ ካየን በኤክስፐርት ሌቭል እየመጡ ያሉ ጋዜጠኞችን እያየን ነው። ኢኮኖሚው ላይ እንዲህ እንዲህ አይነት ሴክተሮች ላይ እንዳያለን ኮቪድ ላይ ለምሳሌ አንዱ ችግር ምናልባት ያላነሳ ነው ቅድም ሕክምናው ላይ በደንብ ከፍ ያለ ጥሩ እውቀት ያለው በደንብ ያነበበ ጋዜጠኛ ስለማናገኝ በአብዛኛው ኤክስፐርቱ ወይም ደግሞ ሐኪሙ ላይ ዲፐንደንት ሆነ ነው የምንመለከተው። ሌሎች ነገሮች ላይ አሁን አናሊስቶች እና ለወጣት ልጆች በጣም አናላይዝ የሚያደርጉ ልጆችን እያየን በዚህ በጂኦፖለቲክስ ላይ ሌሎች ነገሮች ላይ አሁን ግጭቱ ላይ እንዲህ አይነት ሰዎች የሉ ይህ ሀገር ውስጥ ባለው ላይ ወይም ደግሞ ቢኖሩም ያን ያህል ደፍረው ወጥተው የሚናገሩ ልጆችን አናይም። እና በሁሉም ሴክተር እንደዚህ አይነት ጋዜጠኝነት ያስፈልገናል። ሌላው የፋይናንሽል ካፓሲቲ የሚዳው በጣም እየሞተ መጥቷል። እና ይሄ አንዳንዴ ሚዲያውን ብሌን ለማድረግም የሚያስቸግር እስከ መሆን የዘለቀ ደረጃ ላይ ነው ያለው። ምናልባት ኮቪድ ከመጣ በኋላ የተዘጉ ቴሌቪዥን ጣቢያዎችን ማንሳት እንችላል። የተዘጉ ሚዲያዎች አሉ። ያሉትም እንዴት ነው ያሉት ብሎ መኖር ብቻውን በቂ አይደለም። ስለዚህ የምንፈልገውን ነገር በምንፈልገው መጠን ሊሰሩልን ይችላሉ ብሎ ማሰብ ትንሽ የዋህነት ይመስላል። እና ብዙ የተወሳሰቡ ችግሮች ያሉበት ሀገር ሚዲያውም በዛው መጠን የተወሳሰበ ችግር ነው ያለው ማለት ነው። አንድ ነገር ሊጨምርና ምናልባት አፍሪካ ውስጥ ሁለት ሀገሮችም ውስጥ ያየናቸው ነገሮች አሉ። ለምሳሌ ኮንፍሊክትን ሪዞልቭ በማድረግ ውስጥ ትልልቅ ሚና የተጫወቱ ሬዲዮ ጣቢያዎችን ማየት እንችላለን። ለምሳሌ የብሩንዲ ውስጥ ነው መሰለኝ ስቱዲዮ ኢጃምቦ የሚባል አንድ ሬዲዮ በቃ የሰላም ምልክት ተደርጎ እስከ መታሰብ ከሚዲያ ሚና ሁሉ አልፎ የአስተላቂነት ሚና የሚጫወቱ ሚዲያዎች አሉ አፍሪካ ውስጥ። ከዛ ብዙ ነገር መውሰድ የምንችል ይመስለኛል። ሰላም ሚኒስቴር የሚባል ሚኒስቴር መስሪያ ቤት አለን፣ ግን ስለ ሰላም ሚኒስቴር የራሳቸው አጀንዳዎች ሴት የሚያደርግበት ሚዲያ እንኳን የለም። ስለዚህ ብዙ ክፍተቶች አሉና ብዙ ነገር ማስተካከል የሚቻል ይመስለኛል።
መልካም ትዝታ፣ ወደ አንቺ ልምጣና ቀደም ብለን ወደ አነሳ ነው በኢትዮጵያ ያለውን የኮቪድ-19 ይዞታ ወደሚመለከተው ትዝብቶችሽ ተመልሰሽ
በአደባባይ የሚታዩ ብዙዎች የሚሰባሰቡባቸው ትዕይንቶች፣ በቴሌቪዥን የሚታዩ ባለስልጣናት ይሁኑ የአንድ ስራ ቦታ ስራቸውን እያሳዩ ያሉ ሰዎች ይሁኑ ምሳሌ መሆን ይችላሉ። ጭም የፊት ጭምብሉን አጥልቀው ባየን ጊዜ የሚያደርጉት ጥንቃቄ ያንን ምስል የሚመለከት በሙሉ ይረዳል። አሁን ግን እሱ እየቀረ እናያለን። ቀደም ሲል ይደረግ እንደነበረው በተለያዩ ዝግጅቶች ላይ ሰዎች የፊት ጭምብላቸውን አድርገው ሳይሆን በቃ አብቅቷል አልፏል የተባለ ይመስላል። ነገር ባለሙያዎቹን እንደምናነጋግራቸው ቁጥሩ እንኳን በደንብ ተጠንቶ ያልታወቀ በጣም ጥቂት ሰው ብቻ ምርመራ ያካሄደበት ሀገር ነውና የሚባሉ ቁጥሮች እንኳን አሳሳች ናቸው። ያውም እነሱም በጣም እየጨመሩ ነው። የሟችም የታማሚ ቁጥር እየጨመረ መሆኑን የጤና ባለስልጣናቱ በቅርብ ያወጣቸው መረጃዎች ያሳያሉ። እዛት ላይ ምን ታዝበሻል? መገናኛ ብዙሃኑ በማስተማር ብቻ ሳይሆን በሚያታዩት ምስል ለምሳሌ ቴሌቪዥንም ስናይ ይታያል። ምሳሌውን በአንድ ጊዜ ታያለሽና
ልክ ነው። ብዙ ጊዜ ከሌሎችም ሀገሮች ሆኖና ልምድ የምንቀስመው አሁን ለምሳሌ እዚህ ባለንበት ሀገር የታወቁ የሲኒማ ኮከቦችን ወይንም ደግሞ የስፖርት ኮከቦችን ይጠቀም ነበረ ስርዓት። እዚህ ሀገር የሚወዳቸውን የሚመለከታቸውን ማህበረሰብ እንደ አርአያ እንዲከተሉ እንዲያስተምሩ ያደርጋል። በእኛ ሀገር ግን ያልከው የታዘብከው ትክክል ነው። ከሩቅም ቢሆን በኢትዮጵያ ባለስልጣናት፣ በተለይ አንዳንድ ከፍተኛ ባለስልጣናት በቃ ማስክ አረጉ፣ በዙሪያቸው ሰው ማስክ ያደርጋል እነሱ አያረጉም። ይሄ ነገሌ ስላደረጉ ብቻ ሳይሆን ምሳሌም ነኝ አርያም ነኝ እኔን አይቶ የተቀረው ህዝብ ይከተለኝም ነው። ልክ ነው። እሱም ይጎላል። እሱንም ደግሞ ያው እንግዲህ ዞሮ ዞሮ ወደ መገናኛ ብዙሃን አገልግሎት ነው የምንመለከተው ጉዳዩን። አዎ፣ በህዝብ እና ህዝብ መሃል ሆኖ እንደ ድልድይ መረጃዎችን የሚያቀብል የሚያስታውስ የሚያጠናክር ነፃ የሆነ የመገናኛ ብዙሃን።
ትዝታይ፣ ለመጨረሻው ጥያቄ ወደ አንቺ ልምጣ። ቀደም ብለው አቶ ሙክሪያና አቶ ነብዩ በየበኩላቸው የሚሰማቸውን ገልጸዋል። ይሄ ተደራራቢ ቀውሶች ያሉበት ሁኔታ እያለፍንበት ያለ ነው። ከአንድ በላይ የሆነ ፈተና የተደቀነበት ጊዜ ነው። ህዝብም ከኑሮ ባሻገር በእነኚህ ሁሉ ችግሮች ይጨነቃል። የሚከተለው ሁኔታ ምን ይሆናል? የተሻለ ሁኔታ እንዲመጣ ምን መደረግ አለበት? በየቤቱ የሚነጋገርበት ይመስለኛል። ከዛ አንጻር አሁን የኮቪድ-19 ጉዳይ ገፋ አድርገን አነሳን እንጂ ይሄ የሐሰት ዜና ስርጭቱን ግጭት ያለበት ሁኔታ የረሃብ አደጋ ያንዣበበበት ዞሮ ዞሮ የመገናኛ ብዙሃን ልቅ ስራ ነውና በየቀኑ ለችግሮቹ ምንጭ ናቸው ያላችኋቸው ቀደም ብላችሁ ያነሳችኋቸው በርካቶች ናቸው። ምን መደረግ አለበት የሚለውን ከግለሰብ ባሻገር እርምጃውን የሚወስዱ ክፍሎች ማወቅ አለባቸውና ምን ይታይሻል ባንቺስ በኩል?
ብዙ ነገሮች ናቸው እነተም ማሉ ላይ ያነሳው። ዋናው የመገናኛ ብዙሃን ስራ ስንል እንደውነቱ ለምናገር በትክክል ዘገባ የሚያቀርቡም አሉ ኢትዮጵያ ውስጥ። ነገር ግን ባለው የመረጃዎች ውዥንብር ማህበራዊ መገናኛ ላይ የሚለቀቀው ዩቲዩብ ላይ የሚለቀቀው እርግጥ ነው የተወሰኑ ሰዎች ናቸው ያንን መረጃ የሚያገኙት። እነሱ ደግሞ ምንም አይነት ሙያው ሳይኖራቸው መልሶ ወደ ማህበረሰቡ ደግሞ የሚያሰራጩት ነገር እሱ ውዥንብር ይፈጥርና በትክክል የሚሰሩት መገናኛ ብዙሃን ምንኛ አሁን ያነሳቸውን ጉዳዮች የመፈናቀሉንም የህዝብ ግጭትንም ረሃቡንም በተመለከተ በትክክል የሚዘግቡት ድምጻቸው ይዋጣል። ይሄ ይመስለኛል ችግሩ። ምክንያቱም ሌሎቹ አጀንዳውን ይዙትና በተዛባ መንገድ መረጃዎች ይሰራጫሉ። እንግዲህ ለዚህ ቀደም ብለንም ያነሳነው ነገር ነው። ይሄ አዲስም ሐሳብ አይደለም። በአንድ ሀገር ውስጥ ነፃ የመረጃ ፍሰት በሌለበት ቦታ ለፈጠራ ወሬዎች መንገድ ይከፈታል እና ዞሮ ዞሮ የኢትዮጵያ መንግስት አሁን ጋዜጠኞችን ስታነጋግር ቀደም ብሎ አንድ የነበረ በተወሰነ ጊዜ መረጃ የሚሰጣበት መስሪያ ቤት ነበር እሱ ፈርሷል። እሱም ይመለስ ከሆነ ወይንም በሌላ ደረጃጀት ከመንግስት ባለስልጣናት መረጃ የሚሰጥበት መኖር አለበት። እያንዳንዱ የመንግስት ባለስልጣን ደግሞ መረጃዎችን ለህዝብ ለጋዜጠኞች መስጠት ግዴታው መሆኑን ማወቅ አለበት። ግዴታ ነው። ህዝብ የመስማት መብቱምና መረጃዎችን እያንዳንዱ የመንግስት ባለስልጣናት መስጠት ነው ያለባቸው። ጋዜጠኛም አንዱ ከሌላው እየጠየቀ እየተበደረ መዘገብም የለበትም። ይሄ ነው አንዱ ትልቅ ችግር። እሱ መሻሻል እንዳለበት ነው የማየው። በኢኮኖሚውም በርስ በርስ ግጭቱም በአገሪቱ ሰላም ዘለቄታውም የመረጃ ፍሰቱ ክፍት መሆን አለበት። ጋዜጠኞች ደግሞ በተቻለ መጠን መረጃ አድራሽ ድልድይ እንጂ የመረጃው ቋት አይደሉም። ምክንያቱም አድራሽ ናቸው። ከዚህም የተገኘውን መረጃ አስተካክለውና ባልተዛባ መልኩ እውነት ላይ ተመረኮዘውን ለህዝብ ማድረስ አለባቸው። ይሄ ሲመጣ ነው እንግዲህ ችግራችን ሊቀረፍ የሚችለው ብዬ ነው የማስበው።
በጣም አመሰግናለሁ ትዝታ። አጣርቶ ማቅረብ አለበት መረጃ ሰብሳቢ ያቀባይ እንጂ ራሱ የመረጃው ፈጣሪ አይደለም ነው ያልሽው። የመገናኛ ብዙሃን ድርሻ የተዋጣለት ሲሆን ሰላምን እናልባት ህዝቦችን የሚያቀራርብና መልካም ሁኔታ የመጠራቀም እንዳለው ለጥፋት ሲተማራም ተመልክተናል። በሩዋንዳ ወልቂት የሩዋንዳው ሬዲዮ ሚል ኮሊንስ የተጫወተው ሚና በታሪካዊ ሁኔታ የሚታወቅ ነው። ይሄ አንድ ቀን ተነስቶ በአንድ ውይይት የሚቋጭ አይደለም። ተደጋጋሚ ውይይቶችን ይጋብዛል። ቀደም ብዬ እንደጠቀምኩት በሐሰት ወሬዎች መነሻነት በተከታታይ የምናቀርበው ውይይት አካል ነው። የጋዜጠኞች ጠረጴዛ ዙሪያ ውይይት መኩሪያ መካሻ ነብዩ ግርማ ባልደረባዬ ትዝታ በላቸው እንግዶቼ መሰል የጋዜጠኞች ጠረጴዛ ዙሪያ ውይይት እንጋብዛችኋለን። ለአሁኑ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
እኛም እናመሰግናለን።
አሉላ
አሉላ ሲል